ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 22 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። ብሔረተኝነት የወስላቶች መደበቂያ ነው በሚል ርዕስ የቀረበ ነው። በመስከተልም ተቀናብሮ ይካሄድ የነበረውን ጸረ ኢሃፓ ዘመቻ በማስመልከት በህዳር ወር 2008 ዓመተ ምህረት የወጣውን ሰፋ ያለ ትንታኔ ካሰማን በኋላ የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። የአማራው ክልል አስተዳዳሪ ነኝ ባዩ አዴፓ በአዴን መስከረም 21 ቀን ማምሻውን ባወጣው መግለጫ በአሁን ወቅት በአማራ አካባቢ በህዝብ ላይ እየተካሄደ ያለውን ጥቃት አውግዟል። መግለጫው የጥፋት ኃይሎች ለዘመናት ተዋልዶና ተከባብሮ እንዲሁም በቋንቋና ባህል ተሳስሮ በኖረው በአማራና በቅማንት ህዝብ መካከል በመግባት እና ያንዱን ወገን ተቆርቋሪነት ጭንብል በማጥለቅ አቅማቸው የፈቀደውን ሁሉ ለማድረግ ርብርብ አድርገዋል፣ ይህም በህዝቡ ትግልና መስዋዕትነት ከሽፏል ካለ በኋላ በቀጣይ የሚያደርጉትን ህዝቡ በጠንካራ ክንዱ የሚመክታቸው መሆኑን ገልጿል። መግለጫው በስም ባይጠራም ራሱን የቅማንት ኮሚቴ የሚባለውን አሸባሪ ኃይል በገንዘብም ሆነ በከባድ የጦር መሳሪያ የሚረዳው ወያኔ መሆኑ ይታወቃል። የወያኔ ባለስልጣኖች ክሱን መሰረተ ቢስ በማለት አስተባብለዋል። በአሁኑ ወቅት አካባቢው የተረጋጋ ቢመስልም ከፍተኛ ውጥረት የሚታይበት መሆኑን ነዋሪዎች ይናገራሉ። ሰሞኑን በጎንደርና በአዘዞ የተለያዩ የተኩስ ልውውጦች መደረጋቸው የተዘገበ ሲሆን የጎንደር መተማ መንገድ እስካሁን አልተከፈተም ተብሏል። አዴፓ በአዴን አሁንም የኢህአዴግ አባል ድርጅት ሲሆን ይህ መግለጫው ከፖለቲካ ፍትሾታነት የማያልፍና ከህዝብ ጎን የቆመ ለማስመሰል የወጣ መሆኑ ይታወቃል። በትግራይ አሲምባ ዴሞክራሲያዊ ፓርቲ የሚባል ድርጅት በቅርቡ ተመስርቶ እንቅስቃሴ የጀመረ መሆኑን የዜና ተቋሙ ይዘግበዋል። ፓርቲው በዋነኛነት የኢሮብ ብሔረሰብ አባላትን በአጠቃላይ ደግሞ የትግራይ ህዝብ የፖለቲካ ኢኮኖሚና ማህበረሰባዊ ጥያቄዎችን ይዞ የሚንቀሳቀስ መሆኑን መስራቾቹ ገልጸዋል። በአልጀርስ የተደረገው ስምምነት ተግባራዊ ከሆነ ከግማሽ በላይ የሚሆነው የኢሮብ ክፍል ወደ ኤርትራ የሚሄድ መሆኑ የሚታወቅ ሲሆን የኢሮብ ህዝብ ኢትዮጵያዊ እንጂ ሌላ አይደለም በማለት ፓርቲው የስምምነቱን ተግባራዊነት አጥብቆ እንደሚቃወምና እንደሚታገል መስራቾቹ ገልጸዋል። ከዚህ በተረፈ በትግራይ የወያኔ ባለስልጣኖች በህዝብ ላይ የሚያደርሱት በደል ከፍ ያለ መሆኑን በመግለጽ ፓርቲው ይህን ለማስቀረት እንደሚታገልና የፖለቲካ መመሪያውም ሶሻል ዴሞክራሲ መሆኑን ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ናታንያሁ በቅርቡ በእስራኤል የሚገኙትን ኤርትራውያን ስደተኞች በኢትዮጵያ ስልጣን በያዘው አገዛዝ እርዳታና ትብብር ወደ ኤርትራ ለመሸኘት እቅድ ያለ መሆኑን መናገሩ ተጋልጿል። የእስራኤሉ ሊኩድ ፓርቲ ፌስቡክ ላይ ባወጣው አጭር የቪዲዮ ምስል ናታንያሁ አብይ አህመድ ወደ እስራኤል በመጣ ጊዜ ከኤርትራ ጋር ሰላም ማውረዳችንን ታውቃለህ፣ እኔም በጣም ዘመናዊ በሆኑ ፕሮጀክቶች አማካኝነት ሰዎቹ በጣም ጥሩ በሆነ ሁኔታ ወደ ኤርትራ እንዲመለሱ ለማድረግ በሚያስችሉ መንገዶች ልረዳ እችላለሁ ብሎኛል በማለት መናገሩን ዘግበዋል። የአገዛዙ ባለስልጣኖች በጉዳዩ ላይ ተጠይቀው መልስ ለመስጠት ፈቃደኛ አልሆኑም ተብሏል። እስራኤል ከዚህ በፊት በኃይልና በሴራ በርካታ ስደተኞችን ከአገሯ ማስወጣቷ የሚታወቅ ሲሆን የኤርትራ ስደተኞችን ከእስራኤል ለማስወጣት በሚደረግ እቅድ ላይ ሹሙ ተባባሪ መሆኑ አሳፋሪ ተግባር ነው የሚሉ በርካቶች ናቸው። በአሁኑ ወቅት 23,000 ኤርትራውያን በእስራኤል አገር ጥገኝነት በመጠየቅ የሚኖሩ ሲሆን ከእነዚህ ውስጥ የተፈቀደላቸው 13 ብቻ መሆናቸውና ከ5,000 በላይ የሚሆኑት ደግሞ ጥያቄያቸው ውድቅ የተደረገ መሆኑ ታውቋል። አድማጮቻችን፣ በዛሬ ያለን ዜና በዚሁ ይጠናቀቃል። ብሔርተኝነት የወስላቶች መደበቂያ ነው። ይህን ያለው ሳሙኤል ጆንሰን ዛሬ በህይወት ቢኖር ኖሮ ላለው መረጃ ሹሞቹና ዘረኞቹን ሁሉ ያቀርብ ነበር። አገር ወዳድነትና ብሔርተኝነት አንድ አይደሉም። ለህዝብና ለሀገር ሉዓላዊነት መቆም ፍትሃዊ ሲሆን፣ ብሔርተኝነት ግን የዚህ ተጻራሪና አስቀያሚ ጠርዙ ነው። ዘረኝነት ይገልጻል ጥላቻ በሌሎች ላይ። ሲገፋ ደግሞ በጣሊያንና በተለይ በናዚ ጀርመን እንዳየነው ወደ ፋሽስታዊነትና ጨፍጫፊነት ያንሸራትታል። ሹሞቹ ይዘታቸው ወደ ዴሞክራሲ ሳይሆን ወደዚያ ጸያፍ ጽንፍ መሆኑን ምልክት እየሰጡ ናቸው። በቅርቡ ስብሰባ ውይይት በሚል ሹሞቹና ኦነግ ሌሎችም የለየላቸው ዘረኞች ተሰብስበው በአንድ ላይ ለመስራት ወስነናል ሲሉ ተደምጠዋል። ስብሰባውን ያዘጋጀው የኢትዮጵያ ህዝብና የክርስቲያኖች ሁሉ ጠላት የሆነው ሜንጫ ፈላጊ እብድ ሲሆን ለስብሰባውም ተጋባዥ ተናጋሪ እንደነበር ለማወቅ ተችሏል። ሹሙ ለስልጣን ያለው ጥም ሁለት ዛፍ ባንዴ ሊወጣ እየገፋፋው ነው። ኢህአዴግን አንድ አደርጋለሁ ባለበት አፍ የራሱን ብሔር ድርጅቶች አንድነት ሲሻ ታይቷል። ኢትዮጵያዊነን ሲሉ የነበሩ የኦሮሞ ቡድኖችም በዚህ ኢትዮጵያን እንርገጥ፣ እንግዛ፣ እንገንጥል የዲያብሎሶች ስብሰባ ላይ መገኘታቸው አጠያቂ መሆኑ አልቀረም። የኦሮሞነን የሚሉ ድርጅቶች ተሰነጣጥቀው እርስ በርስ ሲቃረሩ የቆዩ ሲሆን፣ ኦነግን ለመጻረር በወያኔ የተሰራው ኦህዴድ ዛሬ እንስመር ቢል የሚሰማው የለም ማለት አይቻልም። በስልጣን ያሉት ኦህዴዶች ሲፉቋቸው ያው ኦነግ ናቸው እንዳላቸው ሟቹ ጌታቸው ሳይውል ሳያድር ዓላማቸው ያው የኦነጉ ዘረኝነትና ግንጠላ መሆኑን አረጋግጠዋል። የሚተባበሩት በኢትዮጵያ ህልውና ላይ ነው ሊያጠፏት። ከዚህ ሰይጣናዊ እቅድ በስተጀርባ ሰው በላ ወያኔና ሻዕቢያ ይገኛሉ። የዘረኞቹ ቆሌ ተነስቷል፣ ግደል አጥፋ እያላቸውም ነው። የትላንቱን ግፍ በባሰ ወንጀል ሊያጅቡ በሰፊው እየተዘጋጁ ናቸው። ይህ የማይታበል ሐቅ ሆኖ ሳለ አሌ ብለው አሁንም ሹሙ ለኢትዮጵያ ቆሟል የሚሉ ሁሉ በዘመኑ ቋንቋ የኢትዮጵያ ሀገራችንን የሚያስበሉ ናቸው። አይናቸውን ከፍተው የሚያንቀላፉ ማለት ነው። ሳያውቁ ሳይረዱ ወደ ባንዳነት ሸፍተት ያሉ ወይም አውቀው ለሆዳቸው ሲሉ የተገዙ ኦሮሞነን በሚሉት ቡድኖች መካከል ያለው ቅራኔ ዳግም መፈንዳቱ የማይቀር ሲሆን፣ የተወሰኑት ጸረ ኢትዮጵያነት ካልተወገደ ኢትዮጵያዊነን ከሚሉት ቡድኖች ጋር የሚስማሙበት ምንም መሰረት አይታይም። ከዚሁ ተያይዞ ዘር ቆጠራ ተገብቶ አማራ በሚል ለጸረ ህዝቡ በአዴን ጋር ህብረት ተብሎ የተወጠነው ሁሉንም ቡድኖች የሚያስወግዝ ነው። ይህ ስመጥፎ ስብስብ የአማራና የኢትዮጵያን ህዝብ በሙሉ ለወያኔ የሸጠ የባንዳ ስብስብና መፍረስ ያለበት ሲሆን፣ ከመሪዎቹ ከበረከት ስምዖን ጀምሮ እስካሁኖቹ ሁሉም ለህዝብ ፍርድ መቅረብ ያለባቸው ናቸው። የወንጀለኛ ስብስብ እንጂ ብሔር ላለው ጥቅም የቆመ ቡድን አይደለም። ለሂዝቡላ ከወያኔ ጋር ቲያትራዊ እሰጥ አገባ ላይ ላንዴ መገኘቱ ይህን ተኩላ በግ አያደርገውም። አሌሊሉን የሚቃጡ የተሳሳቱ ናቸው። የነ ብርጋዴር ጀነራል አታምነው ጽጌ መገደልና የስንቶቹን መታሰር አልሰማንም የሚሉ ጆሮአቸው ላይ የተኙ መሆን ነው። የዘረኞቹ ለስልጣን መብቃት ሌሎች ወስላቶችንም እንደገና አጋልጧቸዋል። የሚቀጣው ያጣው ከሄደቱ የተባለው ማፈሪያ ግለሰብ ከወያኔ ጋር አብሮ በተለይ በኢሃፓ ላይ ዘመቻውን ሲቀጥል የሞት ከተማድማችንን ለባዕድ አድሮ ያስተናከለው ዘላቂ አድርባይ የሆነው የደቡብ ግለሰብ ደግሞ የጌዲዮ ህዝብ ሲፈናቀልና አማራውም ሲገደል ሲፈጅ ሆነ። በአዋሳ በተለይ በወላይታና ጉራጌዎች ላይ ግድያ ሲካሄድ ዝምታን መርጦ እንደ አይጥ ተደብቆ ከርሞ ዛሬ የቅማንት ህዝብ ከኛ ከኛዎች ኦሮሞ ነው ያሉት ተነካ ብሎ በአማራው ላይ ውግዘትን አሰምቷል። ምን ይሰማ ጆሮ ነው? ዝምታ ለበግም አልበጃትም ነውና ከእንግዲህ ማንንም ሳንፈራ እያጋለጥን የምንታገላቸው ይሆናል። በሚዲያም ተገሽረው የሹሞቹን ግብ በግልጽም በጃዙርም የሚደግፉትንም አንለቃቸውም። ወገን ሁሉ አጫፋሪነታቸው ለሹሞቹ እንጂ ለአገር ወዳዶች አለመሆኑን ያውቃሉ። የጸረ ኢሃፓ ማዕቀብም አካል መሆናቸውን አውቆባቸዋል። የህዝብን ትግል ቀምተው ለሻቢያ አድረው የምትሃት ጦር አሰማርተው ስንቱን ሲሞሸልቁ ቆይተው ዛሬ በመጽሐፍም በቃለ መጠይቅም ኢሃፓን ሊዘልፉ ሊኮንኑ የተነሱትንም ቡከኖች ዝም ብለን እንደማናልፋቸው ያውቁ ዘንድ እንፈልጋለን። ከወደቀበት ትቢያ መነሳት ያቃተው የነፍሰ ገዳይ ቡድን መሪዎችም ከሹሙ ተጠግተው በድርጅቱ ላይ የጀመሩትን ዘመቻ በቀላሉ የምናከሽፈው መሆኑን አብሮን የታገላቸው ህዝብ ያውቃል። ኢሃፓ ከተመሰረተበት ከ1964 ዓ.ም ተመረጥ ጀምሮ የታገለው ለህዝብ ነው። ህብረ ብሔርነቱ የተመሰከረለት ሲሆን ጠባቦችን ሲመሰረቱ ጊዜ ጀምሮ አጋልጦ ታግሏቸዋል። ድርጅቱ ድንበር ረጋጮችንም በመቃወም በድርጅቱ ላይ ጉዳት ያመጣል በሚል ሳይፈራ ተቃውሟቸዋል። ጭቆና አለመኖሩን ሳይወላዳም ነው አጋልጧል። ግን የኢትዮጵያን ችግር የኤርትራን ጭምር አገዛዞቹ እንጂ ኢሃፓ አልፈጠረውም። በኢትዮጵያ ዴሞክራሲን መሰረት ያደረገ እኩልነት እውን ይሆን ዘንድ ህዝቡን በዚህ አቅጣጫ አታገለ እንጂ ተገነጣጠሉ የሚል አቋም ያዘ የሚሉት የፖለቲካ ሀሁ ያልገባቸው የደርግና የወያኔ ጭፍሮች ብቻ ናቸው። ወያኔን ቢደግፍ ይህ ዘረኛ ቡድን በተደጋጋሚ ሊያጠፋው ጦርነት ይከፍት ነበር። ሻቢያ ራሱ ቀኝ ግዛት አይደላችሁም ብለው መገንጠላችንን ስትቃወሙ የጀመርነው ግንኙነት ከሸፈ ያለውን ያስታውሷል። ዛሬ በዚህ ድርጅት ላይ ያለው በባዕዳንም የሚደገፍ ዘመቻ ኢምንቶችን ሰብስቦ እስከ የድርጅቱን ስም እስከ መስጠትና ሹሙ ራሱ በፊደል ተጋደሉ ብሎ ራሱን ባሳዘኝ ቅጥፈት እስከ ማዋረድ አድርሶታል። ዘመቻው በዘረኞች ላይ ሳይሆን በድርጅቱ ላይ መሆኑ ድርጅቱ ትክክለኛውን የትግል አቅጣጫ እንደያዘ ያረጋግጣል። ከዚያ እስከ ዛሬ የጠራውን ይዘተ ሰፊ የሽግግር ዴሞክራሲያዊ ሂደት በአቋም ደረጃ ሊያሸንፉት ባለመቻላቸው ያው በአምባገነንነት እምቢኝ ብለው መቀጠልን መርጠው ይኸው ቀውሱ ሊያባራ አልቻለም። የኢትዮጵያ ህዝብ ወያኔ ኢህአዴግ ይውደም ብሎ የታገለና ከፍተኛ መስዋዕትነትንም የከፈለ ሲሆን መቼም ቢሆን መች ኢሃፓ የኢህአዴግን መቀጠል በምንም አይነት አይቀበልም። ቋራ በሱዳን ሲያዝ፣ ግጨው ወልቃይት፣ ጸለምት ትግራይ ሲባል መቼም አልቀበልም እንዳለው ሁሉ የወያኔን አገዛዝ ቀጣይ ዘረኞችንም ይታገላቸዋል። ባለው አቅም ከህዝብ ጋር ሆኖ ሊያስወግዳቸው በሁሉም መስክ ይታገላል እንጂ አይቀበላቸውም። ጆሮ ያለው ይስማ። ቃል ኪዳን የገባ ነው ለኢትዮጵያና ለህዝቧ እንጂ ለጠላቶቹ አይደለም። ድል ለኢትዮጵያዊነት። በጋራና ቀጣይ ሁለገብ ትግላችን ወያኔና ኢህአዴግን እናቸንፍ። ሰማዕትን በትግላችን እንዘክር እናክብር። Thank you.
የተዳፈነ ሳት የጠፋ ይመስል በያፓ ላይ ዘመቻው ተጧጧፈሳ ያፓ ጠፍቷል ተኗል ሞቷል በሚል ድርግና አሽከሮቹ ይደነፉ በነበረበት ወቅት እሳተ ገሞራው ኃይሉ ገብረ ዮሐንስ የምትከተለውን በ1983 ዓመተ ምህረት እሳት ጠፋ ይበል በሚል ርዕስ ከትቦል ነበር። ስንቱን ፈተና አልፎ በሚያስደንቅ ትዕግስት በትግሉ ዲቁና ሆነ ቅስና ኋላም በመንኩስናው ዘመናት ከፍተኛ ደረጃ ደርሶ ሲዘጋጅ ለብቃት ዛሬ ቢያወሩልኝ አልሰማም የሻገተ ወሬ የቀመለ ድፍን አበሻ ቢቀላምድ እንዲህ እንዲህ እያለ ገዳሙን ትቶ ኮበለለ ይሃባ ቆቡን ጣለ ይሃባም ትግሉን ትቶ አልከሰመ ገሞራውም በሆድ አምላኪዎችና ፈሪዎች ቢከዳም እስከ ለተሞቱ ጸረ ወያኔ ትግሉን አላቆመ። እሳት አልጠፋ አለና ታዲያ የደርጉ ሲያበቃ የወያኔ ዘረኛ ሰደድ አሁንም በይሃባ ላይ ተነሳ። ከቅርብ ጊዜ ወዲህ ደግሞ ጸረ ኢህአፓ ዘመቻው በየቦታው ተፋፍሟል። ለምን ብሎ መጠየቅ ራሱ የለም ተብየው ድርጅት ለወያኔ ውጋት ሆኖ መቀጠሉን አብሳሪ ነው። ወያኔ ከየህጋዊ ድርጅቶች ኢህአፓ ያላቸውን እየመነጠረ መቀጠሉ ደግሞ ምስጢር አይደለም። በአሁኑ ጊዜ ጠንክሮ የመጣው ዘመቻ በአገር ቤትም ከውጭ አገርም ነው። ከአሜሪካና አውሮፓ ወደ አገር ቤት እየደወሉና ገንዘብ ሞልቷልና ገላ ሰደው ለሰዓቶች የሚያወሩት የወያኔ አዳራቂዎች በኢህአፓና በአመራሩ ላይ ሰፊ ሐሰትን እያሰራጩ ናቸው። ውሸትን በተመለከተ ገሞራው በዚሁ የግጥም መጽሐፉ የሚከተለውን አስፍሮ ነበርና መጥቀሱ ጠቀሜታ አለው። ነገረ ውሸት በዓለም አቀፍ ደረጃ ጭምር የሚያወደለድል ችግር እንደመሆኑ በዘመናችን የነገረ ልቦናን ሳይኮሎጂስቶችን ምሁራን እንዳጦዘ አለ። የነገር ሐሰትን ውስብስብ ባህሪና የመነሻው ጥቅንጥቁንም ሊመረምሩት በተነሱ ቁጥር የራሳቸውንም አእምሮ ሳይቀር እንዳናወዘው አለ። ሐሰት በጊዜ ይዘት አንጻር ስሉስ ወቅቶችንም ይጠቀምባቸዋል። በመሆኑም የጊዜ ገደብ አያውቅም። በሬ ወልዶ ነበር፣ በሬ የወለደ ነው፣ በሬ ወልዳል በሚል የቱልቱላ ጥሩምባው ስላለፈው ይወሸክታል። ባሁኑም ጣቃውን ይቀዳል፣ በወደፊቱም ላይ ይቀጥፋል። ውሸት በሁለንተናው ጸረ ሐቅ ነው። በግለሰቦችም ሆነ በማህበረሰቦች ኑሮ ውስጥ የድክመት ሽንቁር ቀዳዳ ፈልጎ በመግባት አሊያም ለስላሳ የህይወት ክፍሎችን ሰርስሮና ሰርጎ በመግባት ያላፈረሰው ትዳር፣ ያልናደው ንብረት፣ ያልመዘበረው ወዳጅነት አይገኝም። ሌላው ቀርቶ እንደ ፍቅር ባለው ትልቅ የስሜት ወዳጃዊ ግንኙነቶች ውስጥ አልቃ ገብቶ ሱክ በማለት ፍቅረኞችን ጭምር ያናቁር ቆይቷል። ልባዊ ዝምድናን ፈጥረው ትዳርን ያህል ባለቃል ኪዳን ውል መስርተው ንብረት አደርጅተው ወልደው ከብደው ለዘመናት ተከባብረው የኖሩ አባት እናቶችን ሳይቀር ውሸት በመሃላቸው ገብቶ በማናወጽ የሞቃት ራቸውን በማተራመስ እንዳልነበር ሲያደርገው በተደጋጋሚ ታይቷል። ለዚህ አጸያፊ ተግባሩ በየማህበረሰቡ አባላት ሁሉ እርኩስ ውሸት ሲወገዝና ሲኮነን ኖሯል። የጥቅሱ መጨረሻ ቢወገዝ ቢከሰስም ውሸት ተነቃብኝ ብሎ የሚተን ሳይሆን ራሱን በመደጋገም ሐቅን መስሎ ሊያወናብር ይጥራል። ውሸታችሁ ተነቅቶበታል በቃ ሲባሉ እምቢኝ አሻፈረኝ ብለው የደረቁ ወያኔዎችና የደርግ ርዝራዦችን ዛሬ ይመለከቷል። ከሞራው ትንተናውን በመቀጠል የሚከተለውን አስፍሮ ነበር። በየፖለቲካው መስክ የሚባረቅ ውሸት የራሱ አይነትና ይዞታው ባህሪ ሲኖረው በአብዛኛው ስልጣንና ኃይላዊ ጉልበት ላይ በማነፍነፉ የሚሽከረከር ውሸት ነው። ለስልጣን የሚቋምጥ ግለሰብ ወይም ቡድን ከእኔ በላይ ላሳር ነው በሚል ዘዴ ከሰማያት የወረድኩ ልዩ ፍጥር ነኝ እስከ ማለት ድረስ ያስቀባጥረዋል። ከመሰሉ ፍጥሩም የተለየ ልዩ ለመምሰል ደሜ ሐምራዊ ነው ብሎ እስከ መዘላበት ድረስ ያቃዣዋል። ትውልዴም ባለ ሺህ ጅማት ካላቸው ከነንቶኔ ዝርያ ሲወርድ ሲዋረድ የመጣ ነው እስከ ማለትም ድረስ ያስቀላምደዋል። ለዚህ አይነት የባለ ውሸት አበጋዝ ብዙ ስመጥርና እውቅ አምባገነኖችን በናሙናነት ማቅረብ ይቻላል። ትንሽ ዘርዘር አድርገን በዘመናችን የሚከናወኑትን አይን አውጣ ውሸቶችን ብንጠቃቀስ ከፖለቲካ ጋር የቅርብ ዝምድና ያለውን የፕሮፓጋንዳ ውሸት መጥቀሱ እጅግ አርኪ ነው። ባልነበረ ጦር ሜዳና ባልዘመተ ሰራዊት ባዶ ሁኔታ ላይ የድል ቅዠት ያወፈፈው ቡድን ድንገት ተነስቶ ሺህ ሰዎች ማረኩ፣ ዘመናዊ መሳሪያዎችን በገፍ ማረኩ፣ ሺህ ገደልኩ፣ ቡጡርጡራ የተባለውን ልዩ ለጦርነት አመቺ ቦታ ከጠላት አስለቅቄ ከእጅ ያገባው ማለት ደረቅ ቱልቱላውን ይነፋል። የሚገርመው ደግሞ የራሱ ተዋጊዎች ልዩ የአቅቤ ርዕስ ጥይት የማያስመታ መድኃኒትና አስማት ያላቸው ይመስል ከዚህ ሁሉ ወራሪ ሰራዊት ውስጥ ያን ያህል ከፍተኛ ሲያደርግ አንድ እንኳ መሞት ቀርቶ ያልቆሰለበት መሆኑን አለመግለጹ ነው። ይህ አይነት የጦርነት ግብግብ ውሸት በዘመኑ ቋንቋ ጸሊም ፕሮፓጋንዳ ወይም አስደሳች ዜና ተብሎ ይጠራል። 10 ተዋጊዎችን ምርኮ አስገብቶ እንደሆነ 10ን በ10 ያባዛና 100 ተዋጊዎች ማርክ ያለው ሲል ይፋሽጋል። የትልቅ ከተማ ጎረቤት የሆነች የገጠር መንደር የያዘ እንደሆነ ዋናውን ከተማ በቁጥጥር ስር አድርግ ያለው ሲል ጣቃውን ይቀዳል። ከዋሹ አይቀር እንዲህ ቅልጥልጥ ብሎ እንጂ በተራ ጆሮዎች በኩል አሟልጮ ለመግባት እንዲያስችል። የጥቅሱ መጨረሻ ቅልጥልጥ ያለን ውሸት ነጋ ጠባ እየደገሙ ስደት ለወሬ ያመቻልና ነፍሰ ገዳዮቹ ሰለባነን ብለው እየለፈፉ ስላንት የወጉትን ወይም ሲታገል ቅንጣት ድጋፍ ያልሰጡትን ዛሬም አይናቸውን በጨዋጦ ሲዘምቱበት ማየታችን በኢሕአፓ ላይ እየደረሰ ያለው የሐሰት ናዳ ምስክር ይሆናል። ወያኔ ስልጣኑን ለመጠበቅ ያሰጋኛል ብሎ ከልብ የሚፈራውን ድርጅት ባገኘው ቀዳዳ ሁሉ ለማጥቃት መነሳቱ የሚጠበቅ ሲሆን ይህን ዘመቻጅበው በድርጅቱ ላይ መሰረተ ቢስ ክሶችንና አሳፋሪ ውሸቶችን የሚረጩት ግን በጥብቅ መወገድ ያለባቸው ናቸው። ያባ የኤርትራን መገንጠል ወይም ነፃ መሆን አልቀበል ብሎ ከሻቢያ መጣላቱና በዚህም መጎዳቱን ደጋግሞ የገለጸ ሲሆን በመሰረቱ የዚህን ትክክልነት ኢሳያስ አፈወርቂ ሳይቀር አረጋግጦታል። ለዚህም ነው ድርጅቱ ኤርትራን አስገነጠለ የሚለው ክስ ከንቱ ሆኖ ስለሞላው ቋንጣ ሆኖ አሁንም ሊለፈፉት የሚጥሩት ማፈሪያዎችን መስማቱ የሚያንገሸግሽ ሆነው። በቅርቡ ወደ አሜሪካ ተጉዞ በዚያ ትውልድና በኢሃፓ ላይ ጸያፍ ዘመቻ የከፈተው የቆሻሻ ታሪክ ባለቤት ፕሮፌሰር እንጂ ደርግ ስልሳዎቹ ላይ ላደረሰው ግድያ ኢሃፓ ተጠያቂ ሊሆን አይችልም። የአሜሪካ መሳሪያ ሆኖም አልተገኘም። የደርግ ኢሰፓ ባለስልጣን ሆኖ ግፍ በህዝብ ላይ አልፈጸመም። ባሶሳ ሻቢያና ኦነግ አማራውን ሲገሉ ዝም አላለም። አወገዘ አጋለጠ እንጂ በከተማ በገጠር ደሙን ላገሩ አፈሰሰ እንጂ በደርግ ለነጻ ትምህርት በየኩባና ምስራቅ አውሮፓ አልተላከም። ኢሃፓ ለሀቅ ቆመ እንጂ በሬ ወለደ በመውለድ ላይ ነው ይወልዳልም ከሚሉ ነፍሰ ገዳዮችና አረመኔ አገዛዞች ጋር አልሰመረም አላበረም። ምናልባትም ይህ ይሆናል አላቋርጥ ላለው የሐሰት ዘመቻ ምክንያት የሆነው። ተፈጥሮ ስርዓቱን ካልቀየረ በቀር የህላዌ ሂደት ካልዋጠው ውዥንብር ካላበደ በቀር ህሊናው ካልዛለ ከቶ ማን ነው ደፍሮ እሳት ጠፋ ያለ? ኃይሉ ገብረ ዮሐንስ ገሞራው። እሳት ቢዳፈን የጠፋ ይመስላል የተባለውን የዘነጉ ኢሃፓ ጠፋ ተነነ ሲሉ ዓመታት አልፈዋል። ይህ ምኞት ቀዠታቸው እውን የሚሆንበት ጊዜ ከኮከብ ርቆ በመገኘቱ ቀቢጸ ተስፋ ይህን ጎራ ወሮ ይወዘውዘዋል። ኢሃፓ ግን አለ። ለድርጅቱ ህልውና ምክንያት የሆኑት መሰረታዊ የህብረተሰቡ ቅራኔዎች አልተወገዱምና መኖሩን ወደ አለመኖር ሊቀይር የሚችል ኃይል ወይም ሁኔታ እስካሁን አልተከሰተም። ሳይሞከር ቀርቶ አይደለም። ነጻ እርምጃና ቀይ ሽብርን ያስታውሷል። የህዝብ ጠላትና ፋሽስታዊ ደርጎች ነጋ ጠባ ኢሃፓን የሰላሙን ሁኔታ በራሱ ቀይሮ ተኩስ ከፈተና ደርግን ቆሰቆሰው ሲሉ ቢደመጡም ፍስሐ ደስታ የተባለው ፋሽስታዊ መኮንን የቅርቡ አቅራሪ ነው። ሐቁ ግን ሌላ መሆኑን ደጋግመን ያስረዳነው ነው። የፋሽስቶቹ የገደል ማሚቶችም ነጭ ሽብር ገለመኔ እያሉ ቢጮሁም ኢሃፓ ለደርግና አጋሮቹ ጥቃት ከተጋለጠ ከብዙ ጊዜ በኋላ የመከላከል እርምጃዎችን መጀመሩ ታሪክ መዝግቦታልና ይህን ፍቆ ሐሰትን ለማፈን የሚቻል አይደለም። ፍስሐ ደስታ ቀደም አለቆቹ መንግስቱና ፍቅረ ስላሴ ባሳተሙት የደርግ ስንክሳር ጠራቂ ተቋም ተረድቶ ባሳተመው መጽሐፍ ብዙ ደርጋዊ ቅጥፈቶችን ሕይወት ሰጥቶ ሲያቀርብ ሊያጋልጥ የሚገባውን ሐቅ ግን ዘነጋሁት አይነት ብሎ ማለፉን የመረጠ ይመስላል። ሙሉ ትችት ጊዜውን ይጠብቅና ወደ ቁም ነገራችን እንመለስ። ውሸት ለምን? ውሸት እንዴት? ኃይሉ ገሞራው እንዲህ ብሎ ነበር። በአብዛኛዎቻችን ዘንድ እንደሚታወቀው በነገረ ምንታዊ አስተሳሰብና አመለካከት ዱዋሊዝም መሰረት ውሸት ወይም ሐሰት ወይም ቅጥፈት በመሰረተ ባህሪው የትልቁ እውነት አንጻራዊ ምንዝር ነው። እንደታመነበት ሁሉ በተፈጥሮ ህልው ለሆነ ነገር ሁሉ በትይዩ ገጻዊ ጣምርነት የተቀየጡ ባለመንታ ባህሪያት ኩነቶች ይንጸባረቁበታል። በሐሳባዊ መዋቅራቸው አንጻር እያንዳንዱ ህልው የጽራሬታው ንጻሬ አፍራሻዊ ቅንብር ውጤት ነው። ይህ ስሪታቸው እንደሚያሳየው ከሆነ ማንኛውም የዓለማችን ህልው ነገር ንጻሪያዊ አጣማጅ ያለውና ምንነቱንም ለመተርጎም አንዱን ከሌላው ጋር አገናዝቦ ማረም ወሳኝ እንደሚሆን ተረጋግጧል። ይህም ማለት ማንኛውም ነገር የብቸኝነት ባህሪ ቢታይበትም ቅሉ ምንነቱን ሰቅስቆ ለመረዳት በነጻነቱ ብቻ በጉልህ ሊታይና በሥርዓት ሊገለጽ አለመቻሉንና ቢሞከርም እንኳን አርኪና አመርቂ ውጤት አያስገኝም ማለት ነው። ስለ ውሸት ማንነት የሚናገር ሁሉ በአንጻሩ እውነት እንዳለ ያውቃል። ለመሆኑ ውሸት በመሰረተ ባህሪዋ ምንድናት? የሚተከሙባትስ ምን አይነት ዝንባሌ ያላቸው ሰዎች ናቸው? እንግዲህ እዚህ ላይ የውሸትን ትርጉም ማሳጣት ይቻላል። ውሸት ሐሰት ወይም ቅጥፈት በመሰረቱ በመንፈስ የደከሙ ሰዎች ራሳቸውን ብቻ ለመጠበቅና ለማዳን በበላባይነት ስሜት የሚሻፈፉ ወራዳዎች የሚተከሙበት የማታለያ ዘዴ ነው። ስለሆነም ከሞራል ከኤቲክስና ከእተራ የእውነት ዲሲፕሊን አፈንግጠው በወጡ ሰፍሳፋ ሰዎች በየለቱና በየአጋጣሚው የሚፈጸምና የሚከወን የተራ ብልግና ምናብ ነው። በስነ ልቦና ጥናት እንደተደረሰበት ከሆነ ደግሞ የራስን ፍጹም መውደድን ብሎም ስለግል እኔነት ብቻ ከመያስብ ህሊና የሚፈነጠቅ የሰዎች ሞራላዊ ድክመት ስርጭት ነው። በመሆኑም ፍቅረ ርዕስ ጎልቶ የሚታይባቸው የባሰ እበላባይ ሰዎች ኢሞራላዊ ህሊና ነጠብራቅ ነው። ከእንዲህ አይነት ሰዎች የሚመረት ውሸታዊ ምርት በባህሪው ጸረ ሐቅና ጸረ ሞራል ነው። ሐሰት በዚህ ትርጉሙ የመተማመን፣ የመከባበር፣ የመወዳጀት፣ የመፈቃቀር፣ የመተሳሰብና የመሳሰሉትን በጎ ባህሪያት ጸርና ተቃራኒ መሆኑ ግልጽ ነው። በርቱ ይሁን በኢርቱ በጠቅላላ የበጎ ስነ ምግባራት አባላት ሁሉ ደመኛ ጠላት መሆኑ ይታወቃል። ውሸትም እንደፈለገው ተዘርሮ ለመተኛት የእንጭጭ ህሊናዎች አልጋነት ይመቸዋል። በተለይም በጥራት ነጠቅነት የሚማጣደቅ የልሳን ሙር ነኝ ባይ ባጋጠመው ወቅት እንኳንኛ ውሸት አንዴ ተጣብቆ እስከ መጨረሻው አይለቀውም። የጊዮርጊስን መገበሪያ ይበላ እንዲሉ እንደዚያው አይነቱ ሰው ላያ ውሸት መንደላቀቂያ ሶፋው ነው። የጥቅሱ መጨረሻ ይህ በገሞራው ከአመታት በፊት የተጻፈ ትችትና ማብራሪያ ዛሬ ያሉትን ጸረ ኢሃፓ ዋሾች አሳምሮ ይገልጻቸዋል። ያ ኢሃፓን ከወለደው ጀግና ትውልድ በፊት የነበሩና በህይወት ካሉት ምሁራን አንዳንዶቹ የዚያን ጊዜ ክፍረታቸው መሰከር ይህ ድርጅት ነውና መኖሩን መባጀቱን ከቶም አይፈልጉትም። እንኳን ንጉሱን ይማጠኑ የነበሩት ቀርቶ ተራማጅ ነን ብለው ሊመጣደቁ የጣሩትም ቁርጥቀን ያውም ለስለስ ብላ ስትመጣ ሸብረክ ማለታቸውን ያ ትውልድ ታዝቧልና አይወዱትም። ህዝቡ አልነቃም። ገና ሁለት ትውልድ አልፎ ምናልባት ይነቃ ይሆናል እያሉ ሲዳዱም የነበሩትን ህዝብን አደራጅቶ ታሪክ የማይረሳው ትግል አስተባብሮ በማታገሉ ሕያው ምስክር ነው ለክስረታቸው፣ ለባዶነታቸው። ስህተታቸውን የተቀበሉ ሲኖሩ ሌሎች ደግሞ በቂመኝነት ትውልዱ ላይ እስካሁን ይዘምታሉ። ዋሾች የሐቅን ምስክሮች ሊወዱ አይጠበቅም። ከነዚህ ቡከኖች አንዱ ለንጹህ ዜጎች መገደል ሁሉ ቢያንስ በሁለት አገዛዞች ተጠያቂ ሆኖ ሳለ ዛሬም መድረክ ይዞ ያን ትውልድ የሚወነጅለውና በተለይም ኢሃፓ ላይ ያነጣጠረ ዘመቻ አጃቢ የሆነው ለዚህ ነው። ኃይሉ ገሞራው ጊዜ ፈሽቶ ስለ ውሸት የጻፈው ውሸት አገር አጥፊና ትግልንም አደናቃፊ መሆኑን ጠንቅቆ በማወቁ ነው። በኢሃፓ ላይ በየአቅጣጫው የተከፈተው ጸያፍ የሐሰት ዘመቻ የሚያሳየው ይህ ድርጅት ቅዠታቸው መሆኑንና ያደናቀፈናል ብለው ስጋት እንዳላቸውም ነው። እርኩስ ትብብር በደርግም በወያኔ ሊፈጠር የቻለውና ይህንንም ባዕዳን ደጋፊ ሆነው የተገኙትም አለምክንያት አይደለም። ቀደም ደርግ ወያኔን አስታጥቆ ኢሃፓና ኢድህን ሊያስጠቃ ሲፈራገጥ ዋና ባለጉዳይ የነበረው ፍስሐ ደስታ ወደ ወያኔ ተቀልሎም ሊከዳ በሚል ሶስት ጊዜ በምስጢር ከወያኔ ጋር መገናኘቱን መለስ ዜናዊ ራሱ መናገሩን መስካሪዎች አሉ። ባይገልጸውም ደርጎችና ወያኔዎች ሲያብሩ የመጀመሪያቸው አይደለም። ይህንንም በስፋት የምንመለስበት ይሆናል፣ መረጃው በእጅ ነውና። የፋሽስቶችን ወንጀል በተናጠልም ሆነ በጋራ ኢትዮጵያን ሉዓላዊነቷን በሚያሳጣ መንገድ ለፈረንጅ ያደሩትን ጉዳት በህዝብ ላይ ያደረሱትን ሁሉ የታገላቸውና የሚያውቃቸው ይህ ድርጅት በመሆኑ በጠላት ተፈርጆ መጠቃቱ ለነሱና ለጌቶቻቸው ወሳኝ ጉዳይ ነው። በኢህአፓ ሰራዊት ላይ የብተና አደጋ ሲደርስ ይህን በመጠቀም ድርጅቱ እንዳያንሰራራ ማድረግ ይገባል ይቻላል በሚል እነ ሟቹ ደረጀ ደሬሳ ያስገቡት ማመልከቻ፣ በዚህ መሰረትም ሲአይኤ አሜሪካ በሱዳን ተባባሪነት የወሰዱትን እርምጃ የምንረሳው አይደለም። ይህ ሙከራቸው ከሽፎ ድርጅቱ ሲቋቋምና ሰራዊቱን በአዲስ ሲጠናከር በድንገት ለመምታት ሱዳን፣ አሜሪካና ሻዕቢያ ተባብረው በጦር በጭልጋ በቋራ ሊያጠቁት ሞክረው ድባቅ መመታታቸውም የሚታወስ ነው። ያፓ ኢትዮጵያ ነውና መቼም ቢሆን መች ለሱዳንም ለአሜሪካም አገርን አልሰጥ ብሏልና ከሻዕቢያ ሸበጥ ወይም ጫማ ስር ወድቆ አልተዋረደምና ሁሉም እንዲጠፋ የሚረባረብበት ጠላት ሆኖ ቆይቷል። ዛሬም የተለወጠ ቅንጣት ነገር የለም። ብዙ መቶ ሺህ ዶላር እየፈሰሰ ያለው ይህንኑ እርኩስ ተልእኮ ከግብ ለማድረስ ነው። ይህ ሁኔታም ድርጅቱን ሊያኮራው የሚገባ ነው። ወደ ገሞራው ስንመለስ ደግሞ የሚከተለውን ቁም ነገር እናነባለን። እቅጫውን ተናግሮ ከመሸበት ያድረዋል ብለው ሲናገሩ ኢትዮጵያዊ ብሂልነቱ ካንጀት ነው። ከዚህ አባባል ሀቀኝነት የተነሳ ብዙ ጊዜ ብሂሉን የሚጠቀሙበት ስለ አንድ ጉዳይ እውነትነት ከተናገሩ በኋላ እንደ ማሳረግ ያድርገው በመሐላነት ደረጃ ነው። የሀቅን ክብርና የሐሰትን ክስረት ለማስረዳትና በየትውልዱ ዘመን በከፍተኛ ጥንቃቄ ለማስተማር የቀድሞዎቹ ብዙ ተናግረዋል። ከእነዚሁ ብሂሎቻቸው ውስጥ እውነት ያድናል፣ ውሸት ግን ይገላል። ውሸት ይዳርጋል ለሞት። ውሸትንና ቅራሬን ሽምጥጥ ነው። ውሸታም ሰው ማስታወሻው ጣጣ ነው። የዋሸን ክፉ እሳት ባፉ። ከከብት ቀበኛው ከሰው ወሬኛው። ዘባራቂ ይወዳል መራቂ። የመሳሰሉት በብዛት ይገኛሉ። የኢትዮጵያው የፍትህ የፍርድና የርስ ተቋሞች ሁሉ መሰረተ ህንጻቸው የቆመው የውሸትን ቅጥፈታዊ ባህሪ በማጋለጥና ተገቢ የቅጣት ዋጋውን ለመስጠት ነው። በመሆኑም የባህላችን አከርካሪ አጥንት የእውነትንና የሐቅን ህልውና እንደ አምድና ምሰሶ ደግፎ እንዲኖር የተዋቀረ ስሪት ነበረው። ይሁን እንጂ በፍርድ ቤቶች መድረክ ላይ በየጊዜው የሚፈሉ ውሸት በቀል ዳኞች የእውነትን ፍትሃዊ መንገኒቅ በሙስና እየጠመዘዙ ለውሸትና ለሐሰት የመዶር እድል ሲሰጡ ኖረዋል። ይህም ኢፍትሃዊ ተግባራቸው በማህበረሰባችን አባልነት ላይ ተጽዕኖ በማድረጉ የነገር ሐሰት ዘር በየትውልድ መካከል ሲሰራጭና ሲራባ ለመኖር ምክንያት ሆነ። ዛሬም በተለያየ መልኩ በልዩ ልዩ የህብረተሰብ ክፍሎች ውስጥ ነገር ሐሰት እንዳንሰራራ አለ። የጥቅሱ መጨረሻ እውነቱ ሲነገር ውሸት ማንሰራራት ሳይሆን አልፎለት ነክሶብናል ማለቱ ተገቢ ነው። ቢያንስ የደርግና የወያኔ አገዛዞች ስለ መሰረታቸው ውሸትና ቅጥፈት ነው። ደርግ ትውልድን ፈጅቶና መትሮ አገሪቷን ለወያኔ አመቻችቶ ሲያስተላልፍ የዜጎችን ባህል ስነ ስርዓትና ቆራጥነትን አዳክሞ ነው፣ ፍርሃትን አንግሶ። ይህን አመቺ ሁኔታ የተረከበው ወያኔ ደግሞ ጎጠኝነትን፣ ዛሬ ተቃዋሚ በሉን በሚሉት ሙሉ ድጋፍ አከለበትና ወያኔን ልጆቼ በሚሉት ታገዘና ህዝብን ከፋፈለው። አልባሌ ልምዶችንም አሰራጨ። ግለኝነት መረን ልክ አጣ። ከአገር በፊት ሆድ አብጦ አለሁ አለ። ውሸት ቢላዋል ሰራችብን። ሀቅ ተናጋሪዎችና ለአገር የሚቆሙ ውጉዝ ተማሪዎች ተባሉ። ስንቶቹ ጀግኖች በደም የጻፉት አኩሪ ታሪክ ተፍቆ ከሃዲና ባንዳዎች፣ ሆዳሞች፣ ጠባቦች ቀጣፊዎች በሞላ መድረክ ላይ ይርመተመሱ ቻሉ። ኩይሳ እንኳን የማይፈራ ከንቱ የምስ ክምችት ነው ዛሬ በኢሃፓ ላይ እየዘመተ ያለው። አገሩን ሊያጠፉ ሲባዝኑ ከቆዩት ጋር አብሮ በኢትዮጵያ ላይ የተነሳው። እስቲ ዛሬ በፖለቲካው መድረክ ያዙን ልቀቁን ባዮችን እንዘርዝርና ታሪካቸውን ለመመርመር እንነሳ። ሐሰቱ ማደናገሪያው ተነ ሐቁን ካበራየነው ማንነታቸውን ማለትም ጸረ ኢትዮጵያዊነታቸውን በግልጽ እናያለን። ይዳፈናል እንጂ መች ይጠፋል ለሳት ይፋፋም ቅራኔው ገንፍሎት ሲወጣ በዚያች ያቀለት በግለት ፈንድቶ ከተዳፈነበት ሲወጣ አደባባይ ያንለት ይሆናል ከጭድጋር ጋብቻው ኃይሎጋ የሚያፋይ ባይገባው ነው እንጂ እሳት ተፈጥሮ ከሱ ሞት በኋላ ይኖራል ሲያቃጥል የፋሽስት ጭራሮ። እንዴት ቢደፈር ነው የሚል ባደባባይ አጥፍቻለሁ እሳት ካላወቀ በቀር ወይም ካለማወቅ የኛ ደደብ ፋሽስት። ከአንሳር የሚከተለውን ጫና ሰጥተን ማቅረብ እንፈልጋለን። ትናንት መስርቶ ነገ ተነገ ወዲያ ያልጠፋ ድርጅት ኢሃፓ ነው። ያውም ስንት ጥቃት ደርሶበት 44 ዓመት ትግል ቁጥር ድርደራ ሳይሆን የጽናት ምስክር ነው። በኢትዮጵያውያን ጀግና ዜጎችና ተራማጅ ወጣቶች የተደራጀ ድርጅት ነው ኢሃፓ። ማንም ባዕድ ይህን ድርጅት አልመሰረተውም አላዘዘውም ትናንትም ዛሬም። ኢሃፓ የኢትዮጵያን ጥቅም ለማንም አሳልፎ አልሰጠም ባለመስጠቱን መከራን መቀበል ግድ ሆኖበታል። ኢሃፓ በእስራኤሎችን በተመለከተ ህዝብን በገንዘብ አልለወጠም የገንዘብ ጥቅምም ከጭቁኖች ውጥረት ሊያገኝ አልጣረም። ድልድይ ለሱዳን ሲል አላፈረሰም። ሱዳን ስለጠየቀው የደቡብ ሱዳን ስደተኞችን አሳልፎ አልሰጠም። ሱዳን መንግስት ነው ብሎ ቋራን አሳልፎ አልሰጠም። የወያኔ ታሪክ ግን የዚህ ተጻራሪ ነው። ኢሃፓ ከህዝብ ጠላቶች ጋር አላበረም ስልጣን አልተካፈለም ቃል ኪዳኑን አልካደም። ኢሃፓ እንዲያውም ከልክ ባለፈ ለቀጥተኛ ተባለ እንጂ የተቃወመውን በዚህ ምክንያት የተነሳ አልገደለም። ለዚያ ባሬ ለጋዳፊና ለሻቢያ መቼም አልተጎነበሰም። ትናንትም ዛሬ ድርጅታዊ ነጻነቱንና የኢትዮጵያን ሉዓላዊነት አሳልፎ አልሰጠም። አሜሪካም ሆነ ሱዳን ሻቢያም ሆነ ግብጽ እንግሊዝም ሆነ ፈረንሳይ ትናንትም ዛሬ ኢትዮጵያን በሚጎዳ ደረጃ ተሰለፈልን ሲሉት መልሱ እምብኝ እንጂ እሺ አገርልሽ ሆኖ አያውቅም። በደርግም በወያኔም ጊዜ በህዝብ ላይ የሚደርሰውን በደል ተቃወመ አጋለጠ እንጂ የደርግ ካድሬና ባለስልጣን አማካሪና ንግግር ጻፊ ወዘተ ሆኖ ራሱን አላዋረደም። ሽብር በግድ መንደር ምስረታ አሶሳ በደኖ አርባ ጉጉ አሰቦት ምስራቅ ወለጋ ጣና በለስ ጋምቤላ ኦጋዴን ወዘተ የመጀመሪያው ጫሂና ተቃዋሚ ኢሃፓ እንደነበር ታሪክ ይመሰክራል። ሄዶችስ የት ነበሩ ተቃውመን ነበር ሲሉ የሚደፍሩትን እንስማቸው። በትግል የሚሰማራ ማንኛውም ድርጅት በተለይም የድርጅታዊ ትግል ተመክሮ ብዙ ባልሆነበት ስህተት ሲፈጸም መቻሉ የሚጠበቅ ነው። ኢሃፓ ስህተት ብሎ ያመነባቸውን በግልጽ አውጥቶ አሳውቋል። ጭቆናን በመታገሉ ግን ቅሬታ የለውም ማንንም ይቅርታ አይጠይቅም። ከአረመኔው ደርግ አብረው የቆዩና ወደዱም ጠሉም የወንጀሉ ተባባሪ የነበሩ ወያኔ ለስልጣን ሲገባ የሚያጨበጨቡና አብረውት በበደሉ ፍርፋሪው የደረሳቸው ለመለስ የሰገዱት ወይም ዋና ዋና ወያኔ የነበሩት ህዝብ ሲፈጅ ሲወገር ድምጻቸው ሳይሰማ አመታት ያለፈና መሰሎቻቸው ዛሬ ግልብጥ ብለው ኢሃፓን ሊከሱ ሊወነጅሉ ቢነሱ ቢዋሹ ቢቀጥፉ ሐቅን ሊቀብሯት የሚችሉ አይደለም። ኢሃፓም ሲገፋ መከላከልን በተመለከተ ግዴታው ሲሆን ተመክሮም አለውና ሂደቱና ውጤቱ ለዋሾቹ አመቺ እንደማይሆን ግልጽ ነው። ባልተናገሩ ባላፈሩ ነው። ታሪክ የተረሳ መስሏቸው በያፋ ላይ በወያኔ የታጀበ ዘመቻ የከፈቱት ሁሉ ማፈሪያቸው ገና መጀመሩ ነው። ወያኔ ላይ እናተኩር በሚል ቅኝት ለመመራት ብንጥርም ጥቃት ሲበዛ የሰማት ስምና ታሪክ በዝቃጮች ሲጠቃ ዝም ብለን የመቀበል ልምዱ የለንምና ሁሉም ኢሃፓ በያለበት ባለችበት ድርጅቱን እንዲከላከሉ መጥራቱ አስፈላጊ ሆኗል። መከላከል በሁሉም መስክ ባለምንም ቸልተኝነት። ይህም ጽሑፍ ይህን ግዳጅ ሊያሟላ ቀጣይ ይሆናል። ምነው በኢሃፓ ላይ ዘመቻው ተጧጧፈ? ክፍል 3 ካልጠየቁ አያውቁ ካላወቁ አይነቁ። እሳቱ ቢዳፈን የጠፋ መስሏቸው የራሳቸው ውሸት መልሶ አነቃቸው። በኢሃፓ ላይ ጸያፉ ዘመቻ እስካሁን ጋባላለም አልቆመም። የዚህ ዋናው ምንጭ ወያኔ ቢሆንም በህዝብ ማጥፋት ወንጀል የተጨማለቁትም ንስሐ በመግባት ፈንታ ቀደም ሊያጠፉት ሞክረው ያቃታቸውን እሳት አሁንም ሊዘምቱበትና ሊያጠፉት ተነስተዋል ማለት ይቻላል። አንደኛው ሬዲዮ ይዞ ነጋ ጠባ ድርጅቱን የሚዘልፈው አሰላሳለ ተማሪዎች የሚወዱትን የታሪክ አስተማሪ ያስገደለ ነው። ሌላው ያራጁ መላኩ ተፈራ ቀኝ እጅ የነበረ የጌታውን ደርግ ጋዜጣ አዘጋጅና የኢሰፓ ተጠሪ ሆኖ የሰራ ነው። ለሻቢያ ወያኔ ያደሩም ድረገጾች ባለቤቶችም አሉ። ነፍሰ ገዳዩ ፍስሐ ደስታም አሁን ብቅ እያለ ነው። የተቃዋሚ ድርጅት መሪ ነኝ የሚልም ቀይ ሽብርተኛ ኢሃፓን ያጠቃል። የደርጎች ብቅ ብቅ ማለት እየታየ ነው። የአረመኔው መንግስቱ የደም ብዕር ውጤት ለህትመት ሲበቃ ይኸው አታሚ ሁለተኛውን ቅጽ ለማውጣት ደፋ ቀና እያለ ነው። በነፍሰ ገዳዩ ፍቅረ ስላሴ የውሸት ጥራት ሲታጀብ ያረመኔው አገዛዝ ቁንጮዎች ፀሐያችን ወጣች አይነት ጉራ መጀመራቸው በአደባባይ እየታየ ነው። መድረክ አጣበዋል። ኢሳያስ ኢትዮጵያን ይወዳል ይሉናል። ኢሃፓ ጸረ አማራ ነበር፣ ብዙዎችንም ጨረሰ ወዘተ ብለው ይጮሁብናል። የገማ የገለማ ውሸቶችን እያገሱ ለአዲስ ትውልድ ልጅቱን ጥረዋል። ፍስሐ ደስታ በጻፈው ለምሳሌ በዓለም የሰራተኞች ቀን በየቀበሌው የደርግ ታጣቂዎች ከሺ ያላነሱ ሰላማዊ ወጣቶች የገደሉትን አምኖ ይቅርታ በመጠየቅ ፈንታ ለወንጀል ተጠያቂ ተገዳዩን ኢሃፓ ሊያደርግ ሞክሯል። ሌሎች አያሌ ክሶችን በራሱ ላይ ሳይሆን በድርጅቱ ላይ ደርድሯል። ሐቁ ሲፈተሽ ግን እርምጃ ውሰዱ ብሎ በብዙ ሰነዶች ላይ ፊርማው የሚገኘው የዚሁ አውሬ ኮሎኔል ነው። ለወያኔ መሳሪያ ቀበለውና በትግራይ የነበረውን ጦር ወያኔን ተወታርጋችሁ ኢሃፓ ኢሃሰን አጥቆ ብሎ ትዕዛዝ የሰጠው ፍስሐ ደስታ ነው። ካንዴም ሁለቴ ደርግን ከድቼ ለትግራይ ልታገል ፍቀዱልኝ ብሎ የወያኔ መሪዎችን የለመነውም ይህ ጉድ ነው። ፍስሐ ደስታ በዘረኝነትና በህዝብ ማጥፋት ወንጀል ከነጓደኞቹ ለፍርድ መቅረበት ያለበት እንጂ መጽሐፍ ጽፎ ወንጀሉን ሲቀጥል በዝምታ የሚታይ ባልሆነ ነበር። ይባስ ብሎ ግን ዛፎች የራሳችን ጠማማ እንዲሉ ከነበርን ስኳድ አንድ አባል የሆነ በታኝና አንጃ አይኑን ሳያሽ የፍስሐ ደስታን ቅርሻት ውብ ብሎ ሌላ ወንጀለኛ ለሚመራው ሬዲዮ ጣቢያ ቃለ መጠይቅ ሰጥቷል። ከገሙ አይቀር ይግማሙ ይሏል። ወደ ለምን ስንመለስ እነዚህ የወደቀው አገዛዝ ማፈሪያ ጥሪቶች አንድ ወንጀላቸውን ለመደበቅ ሲሆን በድርጅቱ ላይ የሚዘምቱት፣ በሌላ በኩል ደግሞ ሊያንሰራሩ ሲመኙ ጠላት ይሆንልናል ብለው የሚፈሩትን ድርጅት ማጥቃት የሚል እቅድን በየዋሽንግተን ከሚሰበሰቡበት ሬስቶራንት ውስጥ አውጠንጥነዋል። ፍርሃት ነው ምንጩ። ወንጀልን ለማመን አለመፈለግ ነው ምንጩ። ከአመት አመት ራሱን እያጋለጠና በቀለታ ዳፍን የሚመታው ግለሰብ ለምሳሌ ለፍልሳይ ደርግ ሰለባዎች መገደል ምክንያት መሆኑንና ሌሎችንም ጥፋቶቹን የድርጅት ስለሚያውቅበት ሀብሎ ዋሽዋፉን ሲከፍት ይሃባ ያትውልድ ብሎ ማውገዙ ቀንቶት አመታት አልፈዋል። ይህ ታሪክ አበላሽና ሌሎችም ቢሆኑ ላለፉት ጓደኛቸው ላሉት መምህራቸው ለሚመጡ ነብያቸው ሊሆኑ አይችሉም አልቻሉም። ያለፈውም ያለውም መጭም ትውልድ የሚያወግዘው እንጂ ቆሻሻ ታሪክ እንድበቃ የነበረን የቡከን ህይወት ለመሸፈን ደርጉ የህዝብን አብዮት ድል ቀምቶ ስልጣን ሲይዝ ለሹመት ከአሜሪካ መመለስን ለማስረሳት ለወያኔም ማደርን ለመሰወር የሚጥሩ አሉ። ለዚህም የደም የመስዋዕትነት ሐውልት ሆኖ የቆየውን ድርጅት ማጥቃት ይፈልጋሉ። አልጠፋ ያለው እሳት መጥፋት አለበት በሚል ቅዠትና አላቸውን ያዞራሉ። ያፓ ጠፍቷል ብለው ራሳቸውን ለማሳመን ያጓራሉ። እሳቱን ለማጥፋትም የውሸት ጎርፍን ይለቃሉ። ይህ ነው እየታየ ያለው። እንደሚፈሩትና ሊፈሩትም እንደሚገባ የሚያውቀው ያፓ ደርግ ኢሰፓ ሲያንሰራራ እጁን አጣጥፎ የሚያይደለምና ይታገላቸዋል። ወንጀለኞቹንም ከዚህ በፊት ወያኔ ላይ በማተኮር ቸል ብሎት የነበረውን ትቶ የማጋለጡን ዘመቻ አጠናክሮ የሚቀጥልበት ይሆናል። በብሔረሰብ ድርጅቶች ጀርባ የሚደበቁትን ሳይቀሩ እርቃናቸውን ያስቀራል። ይህ ሊያምኑት የሚገባ ቃል ነው። ሌሎች ደግሞ እንደ አጥሚቲ የየራሳቸውን ጣዖቶች ጠርበዋል። ከርቤና ብርጉድም እያጤሱ ናቸው። ማንዴላ፣ ሌዲ ሊበርቲ፣ ቆራጡ ፕሮፌሰር፣ አዋቂውና አስተማሪው ፕሮፌሰር ወዘተ እያሉ የሌላቸውን ማንነት እያከናነቧቸው ለባሾቹም ባያምርባቸውም በደስታ ተቀብለው ቆጥ ያወጡና ትግሉን ሲበድሉ ቶሽ ረጋ በሉ፣ ያልሆነውን ሆነ አትበሉ፣ ተክለ ሰውነትን ህልውና አትስጡ፣ ለበሰ አሸበረቀ ያላችሁት ራቁቱን ነው፣ ግብዝነትን ብልህነት አታድርጉ ሲባሉ ወቃሹን ውጉዝ ከማሪዎስ ወይም ቆሻሻ የነካ እንጨት ያደርጋሉ። ኢህአፓ ጣዖት አንጠርብም አናስጠርብምም በማለቱ ብዙ ችግር ደርሶበታል። ከውስጡ ፈልተው ጣዖት በሉን ያሉትን ሲያሳፍራቸው ብተናና እንጃነትን አቀንቅነው ሊጎዱት ሞክረዋል። አሁንም አላቆሙም። በስተውጭ ያሉት ደግሞ አስመሳይ ታጋዮች፣ ፈሪዎች፣ የወያኔና የባዕድም ቅጥረኞች ብሎም ስለተቸ ያውም እንደነሱ በተራና ጸያፍ የባለጌ ስድብ ሳይሆን በለሆሳት በስነ ስርዓት እንዳበደ ውሻ ቦጫቂ ጥርሳቸውን ሰደውበታል። ጣዖት ጠረባና አገራድን ትግል አብረው ሊሄዱ የማይችሉ በመሆናቸው የጉልበት በሽተኛን ዳገት ውጣ ማለቱ ስህተት በመሆኑ ባሩድ ሳይሸተው የሚፈረጥጠውን የጦር መሪ ለማድረግ መነሳት በራስ ላይ ጉዳት ማምጣት በመሆኑም የስህተት እርምጃና ተክለ ሰውነት ግንባታን ድርጅቱ ተቃውሟል፣ ወደፊትም ይቃወማል። ወደ ኋላ መለስ ብለን ጣዖት የተጠረበላቸውና ኢህአፓ የተቻቸው መሪና አዋቂ ተብዮች ዛሬ የት ናቸው ብለን ብንመረምር ድርጅቱ የወሰደው አቋምና እርምጃ ትክክል መሆኑን እንገነዘባለን። ኢህአፓ ሶስት ጨቋኝ አውሬ አገዛዞችን ሳይፈራና ግንባሩን ሳይታገለ በመሆኑ በከንቱ ነጋ ጠባ የሚንጫጩበትን የታሪክ አሰላዎችና ነፍሰ ገዳዮች ሊፈራ አይጠበቅም። ተስፋ ያልቆረጠ መነኩሴ ምናኔ ሲሄድ ሴቲቱን ይሰናበታል የሚባልባቸው ናቸውና ይንቃቸዋል። ተንኮለኛን አርቀህ ቅበረው ነውና ግን ሁሌም በዝምታ ያልፋቸውም። በኢህአፓ ላይ ዋናው አዝማች ወያኔ ነው። ይህ ለወያኔ አዲስ አይደለም፣ ገና በናቅፋ ሲመሰረት የጀመረው ነው። እስከ ዛሬም የሚቀጥለው አሁንም ኢህአፓ ጠላቱ በመሆኑ ነው። ድርጅቱም በኩራት ጸረ ወያኔ መሆኑን ያምናልና በዚህ ላይ የሚደረግ እሰጥ አገባ የለም። ወያኔ ገና ሲመሰረት ትግራይን የመገንጠል መርሃ ግብር ይዞ ሲነሳና የሸዋ አማራን ሰይጣንነት ሲያሰማን ኢህአፓ ተቃውሞታል። ዛሬ ጸረ ወያኔ ነን ብለው የሚምሉ ግን ወያኔ የታጋይ ምሽት ብሎ ሲነሳ በተለይ በአሜሪካ ገንዘብ አዋጪ እንደነበሩ አንዘነጋም። ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ሲፈርምና ሲያስተጋባ ኢህአፓ ተቃውሞታል። የዚህ ሐቅነት ግልጽ ሆኖ ሳለ የሚመለከታቸውና ያወገዙትም አስመራ መቀሌ ያመኑት ሆኖ ሳለ በመንሊክ ጊዜ ደነቆረ እንዲሉ ደርግ የጋታቸውን ጸረያ ፓሰት ሁሉ ዛሬም የሚተኩና ድርጅቱ ኤርትራን ደገፈ የሻቢያም ነበር ወዘተ ብለው የሚቀጥፉ ማዘኛዎች አሉ። ወያኔ የአፓን በአማራትም ክተኝነት ሳይውል ሳያድር ከሶ አባ ኢትዮጵያ የሚል ቅጽል ለጥፎለት ሊታገለው ተነሳ እንጂ ሻቢያም የአፓ ኤርትራ ቀኝ ግዛት ናት አልል አለኝ ብሎ ሊያጠፋ ሊያስጠፋ በተለይ በርካታ ኤርትራውያን በድርጅቱ መተለፋቸውን ጠልቶ ስለነበር ተነሳ ጣረ እንጂ ዚያድ ባሬም ቢሆን የኢህአፓ አባላት ከወጋዴን መመልመላቸውን ተቃውሞና ድርጅቱ ምዕራብ ሶማሊያ የሚባለውን አላውቅልህም ስላለው ተነሳበት አጠቃው እንጂ ሁሉም ድጋፍ የሰጡት አልነበረም። ይህን ሀቅ ለመደበቅ ደርግም ወያኔም ዛሬም ሲስጨረጨሩ መታዘባችን አልቀረም። ወያኔ ጸረ አማራ ብሎ ያወገዘውንና ስንቱን ሺህ አማራ ተወላጅ በኢትዮጵያዊ ሰንደቅ አሰልፎ ያታገለውን ድርጅት ዛሬ ጸረ አማራ ብለው ሊያወግዙት የሚጥሩ መኖራቸው ምጸትና ቀቢጸ ተስፋነትን ቁልጭ አርጎ ያሳየናል። ቅጥፈትና ራስን ማዋረድ ሲነግስ ምን ይሏል? ወያኔ ከአንዳንዶቹ ውድቆች የሚሻለው የራሱን ውሸት ራሱ የማያምን በመሆኑ ነው። እሳቱ ጠፋ ሲል ብዙ ጊዜ ቢደመጥም የድርጅቱን ስም አላነሳም ብሎ ቢምልም ወደደም ጠላም ግን እሳቱ ተዳፈነ እንጂ አልጠፋም የሚለውን ያምንበታል። ፍርሃቱም ከዚህ ጋር የተያያዘ ነው። በእጅ ወደቁትን የሀፓ መሪዎችና የቆዩ አባላትን አለፍርድ የረሸነውም ለዚህ ነው። የደርግ ነፍሰ ገዳዮችን ተንከባክቦ ይዞ ባለበት ወያኔ የሀፓን አይፈራም የሚሉ ብዙዎች አይደሉም። ነጋጠባ የሀፓ ጠፍቷል፣ በተለጣፊው የዘቀጠ ቡድን ተተክቷል ብሎ ህዝብን ለማሳመን የሚጥረው ስጋት ስላለው ነው። በተለይ ከቅርብ ጊዜ ወዲህ የወያኔ ውስጣዊ ቀውስ እየተባባሰ በመሄዱና አንዳንድ የውጭ መንግስታት ድርጅቱን ጠጋ ብለውታል የሚል ማንም ያላረጋገጠው መረጃ ደርሶኛል ባይ በመሆኑ መርበትበቱ ጨምሯል። ለቅጥረኞች በጸረ ኢህአፓ ዘመቻ ጠንከር ብለው እንዲገፉ ያዘዘ ሲሆን መረጃ የሚለውንና ድርጅቱንና መሪዎቹን ያስጠቃል የሚለውንም ዘርዝሮ አሽክሟቸዋል። በድርጅቱ መሪዎች ላይ የተከፈተውን ለከት አልባ የስም ማጥፋት ዘመቻ ያጤኗል። አሁንም ቢሆን ወያኔ የሚያውቀውና የሚያምነው ሀቅ ብዙሃን ኢህአፓን ደጋፊ መሆናቸውን ነው። አሁንም ቢሆን ኢህአፓ በህቡ አደራጅቶ ቀውስ ሊከተኝ ይችላል ችሎታም አለው ብሎ ማመኑም የሚደበቅ አይደለም። ለዚህም ነው ጠፋ እያለ የለም አለ ብሎ ራሱን የሚቃረነው። ለሌለ ድርጅት ይህ ሁሉ ጭንቀት፣ ውግዘት፣ ቅጥረኛ ምሁራን አሰማርቶ ተኗል ለማስባል መጣር ባላስፈለገ ነበር። ኢህአፓ አለ፣ ተከፋፈለ፣ ደከመ ያሉት ለቀጣይ ሀፍረት ተዳርገዋል። እነገሌን ከአመራሩ አባረን እስከ ማለትም ደርሰው ነበረ። ፍኖተን አልሲሲን ለምነው አሳፈኑና አረፍንም ብለው ነበር። ከንቱ ልፋት መሆኑን ሳይውል ሳያድር መገንዘብ ግን ተገደዱ። የፍኖተ ዴሞክራሲ በሰፊው መደመጥና የሚያካሄደው ቅስቀሳ የራስ ምታትም ሆኖባቸዋል። ይህም ነው ሌላኛው ምክንያት ለጸረ ኢህአፓው ዘመቻ መጧጧፍ። ድርጅቱ እንቅስቃሴው በህቡ በመሆኑ ስፋት ጥንካሬው የሚታወቅ ባይሆንም ዳገቱን መውጣት ከጀመረ ግን ቢያንስ 24 ዓመታት ማሳለፉ የሚካድ አይደለም። ወያኔ ስልጣን ሲይዝ ጀምሮ በትጥቅ ትግልም ይህን ጉድ ከኢትዮጵያ ለማስወገድ ዝግጅቱን ቀጠለ አጧጧፈ እንጂ ከወያኔ አልተለጠፈም፣ በወያኔ አልተሾመም፣ ሰላማዊ ህጋዊ እያለ ራሱንም ህዝብንም አላደናገረም። ለኢትዮጵያ አንድነት ግንባር ኢአግ ምስረታ እና ትግልም መሰረት ሆኖ መስዋዕትነትን ከፍሏል። ትግል ሲባል ግን የኢትዮጵያን ህዝብ ጥቅም በማስቀደምና በራሱ ወሳኝነት ነውና ከማንም ተለጥፎ ወይም ለኢትዮጵያ ጠላቶች የመስገድ አማራጭን አልወሰደም፣ ሊወስድም ይዘቱ እስከዛሬ አልፈቀደለትም። እስቲ አፉን ሞልቶ ይህን የሚል ድርጅት ብቅ ይበልና እንስማው። የኢህአፓ ህልውና እንደ ኤልቪስና ቱፓክ ሞተ አለ ክርክር የሚገባበት አይደለም። የወያኔና መሰሎቹ ጫጫታ ራሱ በቂ ምስክር ነው። አንዳንዶች በፖለቲካው መስክ ምሁር በሉን ቢሉም መሀይም ናቸውና የድርጅቱን ረጅም ዓመታት ህልውና እንደ መርገብ ሊያቀርቡ ሲጥሩ ይታያሉ። ድርጅቱ ይህን ሁሉ ዓመታት ያ ሁሉ ሽብርና ጥቃት ደርሶበት ይህ ነው የማይባል ዘመቻን ችሎ ክህደትን ተቋቁሞ የሰርጎ ገቦችን ጥቃት መክቶ አሁንም ህልው ሆኖ መቀጠሉ የሚያስመሰግነው ነው። ስንቱ ድርጅት በሉኝ ባይ በተመሰረተ ባጭር ዓመታት የሚጠበቀውን የ15 ደቂቃ ዝናን ካገኘ በኋላ ከሰመ አለን ብለው ቀፎ የሆኑ ቡድኖች አሉ ከቁጥር የማይገቡ። ያባ ግን አለው ሲል አፍአዊ ሳይሆን መዋቅሩንና ግዳጁን ጠብቆና ባለው አቅምም እየተንቀሳቀሰ ነው። ህልውናው ደግሞ ለመኖር ምክንያት ስትታጣ ሌሎችን ለማበሳጨት ኑር በሚል ሳይሆን ማበሳጨቱን ማስመስጋኝ ነው፣ ሲመሰረት የገባውን ቃል ኪዳን ለማክበርና ትግሉንም ከግብ ለማድረስ ነው። የተዋቀረ ሙያተኛ አሰራርን የሚያውቅና ሊያስተምር የሚችል ከትምክህትም ሆነ ጠባብነት መራቅ ያመነበት የሆነ በጉባኤዎችና ስብሰባዎች ራሱን የሚገመግምና ቃል ኪዳኑን የሚያድስ በውጭ አገራት ቢሮዎች ከፍቶ የሚሰራ ለአመታትም ወደ አገር ቤት የሚያስተላልፍ ሬዲዮ በራሱና በአባሎቹ ጥረት የሚያካሂድ ድርጅት ነው። ከሁሉም በላይ ግን ድርጅታዊ ጥቅምን በገፍ ሊያገኝ እየቻለ የአገር ጥቅምን ሉዓላዊነትን መቼም ቢሆን መች አሳልፎ ያልሰጠ ነው። እስቲ ሌሎች ይህን ያክል ታገልን፣ ለማንም ሳንሰግድ ኢትዮጵያን አስቀድመንና ሉዓላዊነቷን አክብረን ይበሉ። ኢህአፓ ዓላማው ድብቅ አልነበረም። መፈክሮቹ ግልጽና ህዝባዊ በመሆናቸው የህዝብን ሙሉ ድጋፍ አግኝቷል። ያባን በትዝታ መልክ ማቅረብ የሚፈልጉም ቢያንስ የኩራትና የደስታ የቆራጥነትና የጀግንነት ትዝታ መሆኑ አያጠራጥርም። መሬት ላራሹ፣ ስልጣን ለጭቁኑ ህዝብ፣ ዴሞክራሲ ለሰፊው ህዝብ፣ ሉዓላዊነት ለኢትዮጵያ፣ የህዝብ እኩልነት ይረጋገጥ፣ ብሔራዊ ኢኮኖሚ ይገንባ ወዘተ በሚል ታገለ እንጂ የማንንም የግል ሆነ የብዙ አምባገነን ስርዓት ለማምጣት ደሙን አላፈሰሰም። በከሸፈ ፕሮፌሰር በሉኝ ባይ አጋፋሪነት ድርጅቱ ለስልጣን ታገለ ብለው በክስ መልክ ለሚውገረገሩ ትናንትም ዛሬም መልሱ ታዲያ የማንን ጎፈሬ ለማበጠር ነበር የሚል ይሆናል። ትግ ለስልጣን ነው፣ ከጨቋኞች ቀምቶ ህዝብን ወሳኝና ፈላጭ ቆራጭ ለማድረግ። ያባ ለግል ስልጣን ቢቋምጥ ኖሮማ ከመጣው ጋር እየተሞዳሞደ እንደ ሌሎቹ ለባዕዳን እያደረ የሆነች ስልጣንን ባለቤት ሆኖ በህዝብ ላይ በተጫነ ነበር። ለሀገርና ለህዝብ ብሎ ያካሄደውን ክቡር ትግል ታሪክ ይመሰክርለታል። ከወያኔ ጋር በብሔር ጥያቄ፣ በኤርትራ ጥያቄ፣ በዲሞክራሲ ጥያቄ ያካሄደውም ትግል በጽሑፍ የተፈረ ነው። የመድበለ ፓርቲ ስርዓትን ምንነቱን ብቻ ሳይሆን ቃሉንም ለወያኔ ያስተማረው ኢህአፓ ነው። ማለትም በጸረ ወያኔው ትግል ከተሰማራ ብዙ ዓመት አልፏል። ለአማራውም ለሌላውም የኢትዮጵያ ህዝብ ተቆርቋሪነቱ ደርግ ሲወድቅ ወይም ከ1997 ምርጫ በኋላ የጀመረ አይደለም። ድህነት ወንጀል አይደለም። ገባርነት ያብቃ። መብት ይከበር። የሴቶችና የህፃናት መብት ይከበር። ሙስሊሞች አይበደሉ። ነጻ ትምህርት ለሁሉ መሰል መፈክሮች ያንድ ክፍል ብቻ አልነበሩም። ተራማጅ ወጣቶች ረሃብን በማጋለጥ የነበራቸው ሚና የሚካድ ነው። ለአባደርና ሰርቶ አደር ስንልም ማንንም ህዝብ የሚያገል አልነበረም። ካላወቁ አይነቁ ነውና እየተነገረ አልሰማ ማለት ራስን የሚያስገምት ነው። እየነገርናቸው እያረጉት ዋዛ፣ ቅሌትን አፍቅረው ውሸታቸው በዛ ማለቱን ብናቆም ምንኛ ደስ ባለን ነበር።
ፈርሙለ ፋሽስቶ ያጎረበት ዛሬ ነቆጠኙ ንበረከት የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አፍ ግንባርክን አሳየው፣ 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 ግንባርክን አሳየው። ቀድሞለ ፋሽስቶ ያጎረበት ዛሬ ነቆጠኙ ንበረከት የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አትመርቅ ግንባርክን አሳየው፣ 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 ግንባርክን አሳየው።
ለመድብ ለፋሲ ቀድሞ የታገለ ለቃይ ተባላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባትን አሳየ
ግንባችን አሳየ ግንባችን አሳየ ግንባችን አሳየ ግንባችን አሳየ